ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን ክፍል 2 ፕሮግራማችን አሁን ይጀምራል። በዚህ ክፍል ከመጽሐፍት ዓለም ፕሮግራማችንን እናቀርባለን። በቸናሽ ተጣርተው ህዝብ አለቀ ይያሉ ሳይፍሩ በዛ ትውልድ ላይ በሚሳለቁ ጊዜ ተጣጣቸው አፈቀላጤዎች አሁንም ለህዝብ እኩልነት መብትና ለሀገር ሉዓላዊነት ህይወታቸውን የገበሩ ሰማዕታት አጽም ላይ መሳለቃቸውን ማወቅ ይገባቸዋል። በዛው አንጻር ደግሞ የቀሽብር አራማጆች እሰይ ደግ አደረጋችሁ የሚል ዘግናኝ መልእክትንም ያስተላልፋሉ። ይህ ማብቃት አለበት። በንግሌ ቦረና የኢሃፓ አባላትና ደጋፊዎች በአሰቃቂ ሁኔታ በግፍ የተገደሉበትን ሁኔታ የሚገልጸውን እና በአብዲ አብዱላሂ የተደረሰውን ያልታደለ ትውልድ መጽሐፍ ትረካ ክፍል 3 እናሰማለን። በዚህም የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ያልታደለው ትውልድ እውነተኛ ታሪክ በአብዲ አብዱላሂ። ዳዊትና ዘርአይ እውነትም ደም የምጠጡ ዋጋንን ትመስለዋል። አዳነን ባቆም የሚባል ልጅ መለመለኝ፣ ዲሞክራሲያ አስነበበኝ እያልኩ መናገር ሲጀምር የቀበሌ ነው ቤቱን ታሳየናለህ አሉኝ። አይ እሱማ ወታደርነት ተቀጥሮ ሄዷል አልኩ። ተናደዱ፣ ጨሱ። አሃ እቺ የአባ ታክቲክ ማናባክ ልታታልል ነው አንት የበከትካን አልኮ። ከዚያ ወዲያ ዱላቸው አይነት የለውም፣ በእጃቸውም በእግራቸውም በዱላውም በሽጉጥ ሰደፉም ተረባረቡብኝ። በስስ ብልቴ ላይ ያረፈብኝ ምት ገላገለኝ፣ ተጠቀለልኩ። ባፌና ባፍንጫዬ ደም ከመፍሰሱ ሌላ በከፍተኛ ላብ ተጥለቀለቅኩ። ጎትተው ወደ በሩ ጥግ ጣሉኝ። በሳንቃው የሚገባውን የውጭ አየር ሳገኝ ከቆይታ በኋላ ተነሳሁ። አቶ ታደሰ ቡጋለ አስነስቶኝ ለወታደር ተስፋዬ ሮበሌ የማውቀውን ሁሉ ቃሌን እንድሰጥ አዘዘኝ። የደበቅኩት ነገር ቢገኝ ግን በገዛ እጄ مقابرين مباسين قلصولي النسوم ليلون قواد قد ما استقعت انهم ودو تدرو كيس كفل تفادتر والتدر تصفعي بغبو يبينال تيريا يمشرشون تكنيك اندم يعوجاج هلو طروبا ممثل تهتنا يتقل ثلثة انت قنالي جنة لم تستقعي عاله يا سافاتو ليلوش علي ليلوش قواد دوش يسطو تنك على تايين فرماتشونم انت بالنزيعين بتعم ترانه ስለዚህ ያባ እንዳለቀላ ታውቀ የበኩልህን ያስተዋስክ ንገረኝ አለ በርግጥም ለዓላማው ለውለተኛነቱ በሰለፈም በድርጅቱ እጅግ በጣም ተራ ነኝ ለደብቅ የማይቻለኝን ነገር ለጸጸት የማይደረገኝን የተወሰነ ስራይንና ግንኙነቴን ስቃይን ለመቀነስ አመንኩ አስመዘገብኩ በጭፍጨፋው በምርመራው information መረጃ በብዛት ስላገኙ ካድሬዎች በጥርፊያ ይዋከባሉ ከቀበሌ ቀበሌ ይበራሉ ያም ሁሉም እየተነደፈ ነው በብዙዎች ላይ ይህ ነው የማይባል ግፍ ሰሩ በወቅቱ በተፈጸመብኝ ኢሰብአዊ ድብደባ ለአንድ ቀን ሽንቴን ከለከለኝ በኋላ በሁለተኛው ቀን ደም ሸንቻለሁ በመርመራታት ጭኔና ጀርባዬ በመጎዳቱ ለሁለት አመታት እየቆሰለ ያጅና ይገለፈፍ ነበር የግሮቼም ጣቶች ለረጅም ጊዜ ደማዝለው በልዘው ነበር ዳኑ ህሊናዬ ግን ዛሬም ደምን ተቋጠረ ህመሙ እንደተሰማው አለ ትልቅ ባልሆንም ትልቅ ስራ መምህር መሰለ ወንድሙ ኢትዮጵያን ድዝቧን እንደደራሽውሃ ያጥለቀለቃት የለውጥ ማዕበል የኔንም ህይወት ጎብኝቶ ነበር በተማሪ ንቅናቄ የጨሁንለት የመሬትና የመብት ጥያቄ በተሳትፎ ሲተረጎም ማስተዋልን መምረጥን መወሰንን እያላመደን መጣ አልተከበረለት የድሃው ልጅ መብቱ ምን ልዩነት አለው ህይወቱና ሞቱ ያልንለትን የድሃ ልጅ እንዳይሆን ከፈለክ የልጅ ልጅህ ገባር አንተም ተሰዋና ልጅህ ሞትን ይማር ብለን ባደባባይ ለመሬቱ ባለቤትነት የጮህንለትን ገበሬ በአካል ለመገናኘት ወደ ከተሜውና ገጠሬው በነጥ ላይ ጨዋቃ ዜማ ታጅበን ስንዘምትና አገር በእልልታ ሲቀበለን የነበረውን ወዳጅነት ግለቱ ሳይበርድ በስራ ላይ ለማዋል በመስክ ስንፈትሸው የተፈጠረው ግጭት እሳት ወለደ ባንድ ጎኑ የሚያበስል በሌላ ጎኑ የሚያቃጥል ትግል እድገት በህብረት የዘመትኩት በሲዳሞ ክፍለ ሀገር አገረ ማርያም ወረዳ ነው ገበሬውን በማንቃትና በማስተማር 80 የገበሬ ማህበራት አደረጀን ገበሬው ከፊውዳሎች እጅ አፈተለከ ፊውዳሎች አቆረፉ በገበሬው ላይ ባፈጠጠ አይናቸው ዘማቹን ይገረምሙት ስሙንም ያሳምሙት ገቡ የክርስቲያን ልጆች ካረመኔ ጋር አብረው የጨዋውን ልጅ ሊያስጨርሱት ነው እያሉ ወሬ ያናፈሱ ጀመር ውጥረት ሰፈነ ሻለቃ ታከለ ወልዴ ያውራጃው አስተዳደር እና አቶ ኤሌማ ኤሌሹን ገመሬ አሴማንና እውቅ የገበሬ መሪዎችንና ደሃ አርሶ አደሮችን ጎለልቻ በሚባል ቦታ ባንድ ያልተጠናቀቀ የክሊኒክ ህንጻ ውስጥ በስብሰባ ላይ እንዳሉ 27ኛ ሻለቃ ጦር አስከብቦ 179 ሰዎችን በተወሰነ ሰዓት በመትረየስ አስፈጀ ወለልቻ በደም ታጠበች ያገረ ማርያም ገበሬ ያለውን መሳሪያ ሰለጠውን ይዞ በጀባ ስሬ ገደል ሸፈተ የከተማው ቤቶች በእሳት ጋዩ የከተማው የአስፋልት ሬንጅ እንደቅቤ ቀለጠ ሽብርና ፍጅት አገረ ማርያምን አራዳት በዚህ ወቅት ነበር زماچو بيجن استابيو زمچاون لمقوارت اقوام لاي يدرسونا انين سلسل يمناس فلقينين يهلينا سنك قواتر ري يوتاوت تزمچا ملس بير قالم تمرتنا تقل تكشا لتكشا ترقاكفو تكيت تقوازو وستوستون سيبلال لاينا برو يتمرت كدل بوهالا حسا إياه يلب منتاتو بولت أكوياب هونو يفولتكا حيبش مكاكل يتكسطو يمسمر ليونت ببلت إياه قولا متا يممارك في الفليداوش توهات يهي أقفانا قوام كان سباركو رفادون دغمو يميسونن زاري يهي أقفا دقافي نغا دغمو يميسون دقافي بتمني يبوغا قزالو رانيو تبا كلهم بيالاماو عدبا يهي پروپاگاندا وديو ودى تمنجا زورة فزي ميراف كمان قستيو قنو ميسون مسينچون بيران قدشون فيرون يهي اسر معاكالات بمادرك وطاسون كاقورة بوهالا اكالن بقرفات بماكسل قفلن بوركات بماكاتل ببلت كودا بمان تلتل كفر ببين ساب منكال ملاس بمقرد أبزان يوجون كاسك أيوهالا يالا فرج إن كبدا قبرهنان كنون دميو آتيوس تكلا ماريامن تايي أفامنون شرو والدين ما كونننا ليلوش يزنك قهاتشو والتافوشن رشانو بمكتالم كتمايسون باسسا سيامسو بدريجي تاوي سرالاي اندالو بمنكر قرما يمي مرة أساش بودن يادر رقاون كبابا بمي قرم قلتفنا دك دكون تشلم عن نايبون ناون تكل بمتاس بوي ما تفجع عمل لتكو منكر بقربوس لم يوكين يتسك على جاكيتين بمانيتو بيتسبون بودكت أسچنكو زلفو زتو بمهيدو بكتمو عالم قويتنا لمسرات سلاس شجرة بدرجتو عما كان ينت ورنجي اللي تشنيو ودني قلي أدرك كتغزو بمنفر رايج عندما واشاوست يمال في أهل نبر لسولج كبريال ستة من قست بستة شاع بنبرت لاي يمي أدر صوتفات يهنو عيبالم شان طايزان الطلال فراشي كددال يما يدرك نقر عن نبرم نقلي قباو بامسالكا أفورك يلمي مرابدن اكا يفتشال عند دبداب بياغنو كني قلي ودير قالم يتلاكا وديتو قبر ميكايل لابوزن اتلاميسو يلاكتشو نبار بانداوتشن سلم دبداباتشونا تمرت ماكو ماتشون يميقلز ابوزن اتشن بتفي اجولات يواك ووسدوات فتشاو طبكا شانتاي تبربرا نفا يجو يمتاوت يقواد دينيه يبرد ساتن جن قلف بالمنورو ساتنو ويدو تابع اني ودبيتي بكترو ترياين طوات قلفو سيسبر بوستو قومو كاميرا مصاهد ماهتم درقن يميو قزقطن تغنيا اكتمالي افورك بسافي جو بتافي اينا سبينا تفاي ترقجاو بوتيو يماريام طلات ونكو سيبازابين تابع أولا اللي شبت ريتين يو سلك تدولا وديو قاتو تدسنا شالكا كفيا لو متو يتغنيون تملكتو قالين اندست عزو هيدو بسوستين يو كان متوالكا حايدة جورجيس دهننت بيرو عدرسي باتو تدسنا بردتا اتشو سلمون كتتفت تفكو بغالا ودورا جو بوليس توصدكو وتدر تسفاي روبالي يه بوليس مرماري بركتا قابريو تشوتا لبت كفريزو ينقبا يه مجمري وزور تقاس بعينات اتشو چرر تفلسما فيتا اتشو يسيو الدج مسلين ندقباو قلتا مراج ستوين يه اببانا ويسايد اللهم هيدا اللو مالكو عندو بچاما ليلاو بكرنو ليلا نيوببوتي عافين چايننا عينين كفن يامتوي توزيزاز ينسي ينزليي ترقيزاسر قباو قرماتشو بدل ادراجينت تفافاقو ما يتفاني يتتعدفو مت اسملسي ونيتاي يباس ياسقاچو جمر اوكاكو ناوتا علي اشفرنيالكو فيتي ابتا يتمتوا عيني كتفطراوي ارغبغبوشو وچين كتكتال አንዱ ካድሬ እጄን ይዞ አወጣኝና አንድ ቀጫጫ በኋላ በግድት እናገራለ አሁን ሂዱጣ ብሎ ደጅላለው ፖሊስ አስረከበኝ። በታሰርኩኝ በ8ኛውና በ15ኛው ቀን በተደረገብኝ ተደጋጋሚ የእንግልት ምርመራ እንዳልክድ እጅ ከፍንጅ ተይዣለሁ። እንዳላምንም ለጉዳዩ ባለቤት ኮንኩኝ የሚያስፈፋኝ በመሆኑ ሲበተን ለቅሜ ያመጣውት መሆኑን አመኜ ቃሌን ሰጠው። በ22ኛው ቀን አውራጃ አስተዳደር ቀረውኩ። ቢሮው በቀበሌ ሊቃነ መናብርት በገበሬ ተመራጮች በካድሬዎችና በሚመለከታቸው ባለስልጣናት ተሞልቷል። ፊት ለፊት የብርጌዱ ጥብቃ አዛዥ ኮሎኔል ረጋሳ ጅማ ጢማቸውን ገምደው በግርማ ሞገስ ተቀምጠዋል። ደነገጡ። ጉባኤው በመሟላቱ ሪፖርቱ በዶክመንት ተጠናክሮ ተነበበ። የፍርድ ሐሳብ መስጠት ተጀመረ። አንድ የማላውቀው የገበሬ ተመራጭ ይህንን አውቆ የሰራ አይመስለኝም፣ ቢያውቅ ኖሮ የሚያስገድለውን ነገር በሳጥን ይዞ አይመጣም ነበር። አባትና መንግስት ልጅ ሲያጠፉ ይመክራል በኋላም ይቆንጥጣል፣ ስለዚህ በቁንጥጫ ይታለፍ አለ። ሌላው የመደብ ጀርባው ተጠንቶና ታውቆ በእስር ይቀጣ ብሎ አስተያየት ሰነዘረ። ሌሎችም ሐሳቦች ተሰንዝረው በወህኒ እንድቆይ ወሰኑ። በዚህ አጋጣሚ በፍጹም ያልታሰበ ነገር ተከሰተ። ወላጅናቴ ዘቦቹን እንዴት እንዳለፈች ሳይታወቅ ሰተት ብላ ጉባኤው መሃል ነጠላዋን መሬት ላይ ዘርግታና ተደፍታ ጌታዬ ደሃ ነኝ፣ በድህነት ቆሎ ቆርጡም ያሳደግኩት ልጄ ነው ማሩልኝ ብላ እግራቸው ስር ወድቃ በእንባ ለመነች። ኮሎኔሉ በያዳምጥሻለሁ፣ ነጠላሽን አንሺ አንቺም ተነሺ ብለው አቅንተዋት ምንድነው ችግርሽ አሏት። ጌታዬ ጠግቦ በልቶ አያውቅም፣ የድሃ ልጄ ማሩልኝ ብላ ተማጸነች። ኮሎኔሉ ወደ እኔ ዞረው ስማ አንተ ያ ቢወጣ አንተን ምን በደለ አሉኝ። አቀረቀርኩ። ልጅሽ እንደ ድህነቱ አይደለም፣ ነገም በእጃችን ይገባል። አሁን ላንቺ ስግ ውሳኔውን ሽሬዋለሁ፣ ይዘሽው ሂጂ በቃ። እሱ ግን ነገ ይሞታል አሉ። ካድሬው ዘርአይ ባዛዡ ቅር ተሰኝቶ ጌታዬ ማንም ነጠላዋን ባነጠፈች ነፍሰ ገዳይ ይለቀቃል እንዴ በማለት ያወለቀውን ባርኔጣ በትከሻው ጥብጣብ ከተተ። ኮሎኔሉ በሚፈጭ አይን ገርምመውት ለወህኒ የተጻፈውን ዋራንት ቦጫጭቀው ወደ ቅርጫት ጣሉት። ማመንም አልቻልኩም። እናቴም እልልታዋን አገለጠች። ከግቢው ተሰወር። በ1970 ዓመተ ምህረት ድርጅታችን ሲመታ የነበረኝ ተሳትፎ በመጋለጡ እፈለግ ነበር። በየካቲት ወር የማላስታውሰው ቀን ተሰውሬ ከቆየሁበት መጥቼ የቤት አድሬ ሌሊት ልወጣ ስል ቤታችን ተከቧል። የድርጅቱን ሚስጥር አሳልፌ እስከምሰጥ ያለውን የአካል ስቃይና የመጨረሻውን ፍርድ ሳስብ ራሴን ማጥፋት ተመኘው። አንድ ወታደር በሩን በርግዶ ገባና ደገነብኝ። ቤተሰቦቼ ተርበተበቱ፣ እዚያው የሚገለኝ መሰላቸው። ታጅቤ ወጣው። ደህንነት ቢሮ እንደደረስ ኦ ተፈላጊው ወንበዴ ኬት ተያዘ በማለት አቶ ታደሰ አላገጠ። ወደ ተጨናነቀው የእስር ክፍል ተወሰድኩ። የክፍሉ ጠረን እንደ ሰው ማደሪያ አይደለም፣ ያልተለመደ ጠረን ይገፋተራል። በድብደባ የቆሰሉ ወጣቶች በሆዳቸው ተኝተዋል። የበረቱት ኩርምት ብለው ተቀምጠዋል። አብሬያቸው ዋልኩ አደርኩ። በማግስቱ ለምርመራ ተጠራው። ባንድ ክፍል አስገብተውኝ በሚቀጥለው ክፍል ሌላ ተመርማሪ ሲሰቃይ እንዳዳምጥ አደረጉኝ። በስነ ልቦናዊው ጦርነት ልቤ ራደ፣ ተጨነቅኩ። ጠርተው አስገቡኝ። በወለሉ ላይ ራሱን የሳተ ወጣት ተዘርሯል። አካባቢው በትውከት ተበላሽቷል። መርማሪው ይህን አናርኪስት አታውቀውም አለኝ። ታውቀውም አላውቀውም አልኩ። እንድታውቀው ይደረጋል ብሎ እጅና እግሬ በካቴና አስሮ ከቀስቲ ጋር እንድቀመጥ አዘኝ። ከክፍሉ ወጣ። ወጣቱን አሻግሬ ያየሁት ዘሪውን ሚዲ ነበር። ጭንቅላቴ ውስጥ አንዳች ነገር አቃጨለ። ወዲያው መጡ። ካንጠለጠሉኝ በኋላ ከትውከቱ ላይ ጥቅሉን ካልሲ አንስተው ባፌ ከተቱ። መናገር ስትፈልግ በእጅ ምልክት ስጥ አሉኝና የዱላ ውርጅብኝ ቀጠለ። የሰራ አካላቴን አንዳች የሚቆጠቁጥ ንዝረት አኮማተረኝ። ተጨነቅኩ። ነፍስ ሲመጣብኝ እጄን አንቀሳቀስኩ። አወጡልኝ። እሺ የምትናገረው አለ አሉኝ። ኧረ ምን ልናገር አልኩ። እናት አፈር የበላች አባ፣ በስኳድነት የመለመለ ማን ነው? ቦምቡን እስከየት ነው የገዛችሁት አሉኝ። እባካችሁ እኔ ምንም አላውቅም አልኩ። ካልሲውን መልሰው ጨመሩብኝ። የጠጣሁት ሻይ ልቤ ላይ ተንቀዋለለ። እንደ ተንጠለጠልኩ ለበቀኝ። ግፊቱ በአፍንጫዬ መጣ። ጭንቅላቴ ተቃጠለ። ራሴን ሳትኩ። ስነቃ በተነቃነቅ ቁጥር በሚጠብቀው ካቴና ውጥረት እጅና እግሬ አብጧል። ግንባሬ ቆስሏል። ወላልቄ ያለው አይዞህ፣ ሳይጠይቁ ታወራለህ፣ በሰፊው እንጨዋወታለን ብለው ጣቢያ ወስደው ጓደኞቼ መሃል ወረወሩኝ። በሶስተኛው ቀን በድብደባ የቆሰለ ገላይን በድጋሚ ካደሙኝ በኋላ ከታምራት ከበደ ጋር አገናኙኝ። ታምራት በዱላው ክፉኛ ተጎድቷል። ንገረው አሉት። መሌ ለወታደራዊ ክንፍ እንደመለመልኩ ነግሬያቸዋለሁ፣ አትደብቅ ብሎኝ አቀረቀረ። ወዲያው በርብርብ እየረጋገጡ አስወጡት። ለብልሃታቸው ይህን ቃል እንዲናገር ያስገደዱት ስለመሰለኝ አሁንም ዝግ ሆንኩ። በድጋሚ አንጠልጥለው ጠበጠቡኝ። በከፍተኛ ስቃይ ጮኩ። ቆዳዬ ሳይሆን ልቤ የሚንተፈተፍ መሰለኝ። ደከምኩ። እዛው እያለሁ በኃይሉ ተስፋዬ ተደብቀው የነበሩ 9 ቦምቦች አውጥቶ በመምጣቱ ትኩረታቸውን በመሳቡ አረፍኩ። በሁኔታው በእጅጉ ተስፋ ቆረጥኩ። ትልቅ ባይሆንም ትልቅ ሥራ ለመስራት ምኞት ነበረኝ። በዚህም የድርጅቱ ሕይወቴ መሆኑን መንፈሴ ቢያምንም፣ በወቅቱ ድብደባና ስቃይ አካሌ ቢደክምም አእምሮዬ ግን ጓዙን ጠቅሎ ወደ ምርኮ ካምፕ አልገባ ብሎ በተደጋጋሚ ተወገርኩ። ምስጢር ላለማውጣት ያለው ፍላጎት ከአካል ጥንካሬ ጋር ባለመመጣጠኑ ሐሳብና ተግባር ተለያዩ። በሶስተኛው ዙር ግርፋት ጽዳይን ካየው በኋላ ታምራት በኮድ ስሜ አደን በሆሪዞንታል ኮንታክት የተሰጠህን ዕቃ ስጣቸው አለኝ። የቱን ዕቃ አልኩት። በአበበች በኩል እንድታስቀምጥ የተሰጠህን ማቴሪያል ብሎ በምዴት ግድግዳውን በቡጢ መታ። ታምራት በጸጸት እየተቃጠለ እንደሆነ ተረዳው። ዕቃውን ላስረክብ ተስማማው። ማታ ተኝቼ ውስጠ ባዶነት ተሰማኝ። በምሬትና በሆድባሻነት ስሜት አለቀስኩ። ጠዋት ከአበበች ካሳ ጋር አገናኙን። ክፉኛ ተደብድባለች። አይኗ በደም ቀልቷል። ታላቅ መንፈሳዊ ጥንካሬ ግን በፊቷ አለ። አንቺ በይቲ በቋንቋችሁ አነጋግሪው አላት። አቢቲ ኮስተር ብላ ካየችኝ በኋላ መሌ፣ የድርጅታችን መዋቅር ፈራርሷል። የተጋለጠውን አትደብቅ። አልቻልንም። ፈሽፋሻየን ውስከበርቴ ባሪያችን አይሎብን ለከበረ መስዋዕትነት ያልበቃን ከንቶች ሆነናል አለችኝ ፈጥም ብላ። በዚህ ጊዜ ዳዊት ዝምበይ አንቺ ሸርሙጣ የታሪክ አተላ ማናባሽ ላይ ነው የምትዘጨው ብሎ በጥፍ ያቃጠላት። ተንገዳግዳ ቆመች። በሳግ ባታለክስም እንባዋ ግን በእልህ በፊቷ ይወርድ ነበር። ጥንካሬዋ ገረመኝ። የደበቅኩትን ዕቃ ጥይቶች፣ አውቶማቲክ ሳንጃ፣ ፓምፕሌቶች አስረከብኩ። በቂ ስላልመሰላቸው እናቶ ታደሰ ቤታችንን አመሱት። በመጨረሻ እያዳፉ ሲያስወጡኝ ዘራይ ብሩክ ስማ፣ አንተ ጸረ ሕዝብ ደግመህ የማትመለስባትን ቤት ለአንዴና ለመጨረሻ ጊዜ ተሰናበት አለኝ። ለቤተሰቦቼ ሞቴን ማረጋገጡ ነበር። የቶርቹና የምርመራው ወንፊት ሁላችንንም እያጣራ በወህኒ አከማቸን። ከውስጣችን 25ቱ ሚያዝያ 3 ቀን 1970 ዓ.ም ተረሸኑ። ሞት ረብጦኝ ሳይሆን ተራምዶኝ አለፈ። ከዚያም ወዲህ በዳግማዊ ኢሕአፓነት ተጠቁሜ በሳት ተቃጥያለሁ። የተለመደውን ስቃይ ተቀብያለሁ። በዚህም ምክንያት ዛሬም ተጠራጣሪነትን በውስጤ አምቄ ድሮን በብቸኝነት የምመራ መከረኛ ፍጡር ሆኛለሁ። መምህር ወርቅ አገኘው ኃይለ ጊዮርጊስ። ሚያዝያ ወር 70 ዓመተ ምህረት በጣም አስፈሪ ጊዜ ነበር። በዚያ ወቅት ተማሪ በተለይም መምህር ሆኖ መገኘት እንደ ዋነኛ የመንግስት ተቃዋሚነት ጸረ አብዮተኛ መለያ ሆኖ ይታይ ስለነበረ በሹማምንቶችና በቡችሎቻቸው ዓይን በየዕለቱ መገርመም ተላምደናል። ከሥራ ቦታ ወደ ቤቴ በማምራት ላይ እያለሁ አንድ የማውቀው የአብዮት ጥበቃ ጓድ መሳሪያውን አንግቶ ተፍ ተፍ ሲል አነጋገርኩት። እባክህ እነዚህ የአናርኪስት ወላጆች ሕግ ተላልፈው በየጓዳው ለቅሶ እየተቀመጡ ስለሆነ ሌሎች ጓዶችን ጨምሬ በተጠናከረ ሁኔታ እንድንከላከል በሊቀመንበሩ ታዝዤ መሄዴ ነው አለኝ። ጭንቅ ነበር። በዚያ ወቅት ወላጆች ለሞቱ ልጆቻቸው ማልቀስ አይፈቀድላቸውም ነበር። በዚህ ምክንያት ሐዘናቸውን ለመወጣት የማይፈጥሩት ምክንያት አልነበረም። የሟቿ የግርምት ዓለም አባት የአስር አለቃ ደገፉ ይህንኑ አፋኝ እገዳ ለመወጣት የተጠቀሙበት ዘዴ ከሁሉ ለየት ያለ ነበር። የቤታቸው ዙሪያ በአብዮት ጠባቂዎች የተከበበ ስለነበር ሰዎቹን ለማዘናጋት ሬዲዮናቸውን ከፍተው በመስኮት ላይ ያኖሩታል። ሬዲዮኑ መፈክሩንና ዘፈኑን እየቀየጠ ሲያወርደው ታጣቂዎቹ ይሄ አባት ጦር እንኳን ሊያለቅስ እንዲያውም ዘፈን ከፍቷል በማለት ጥለው ገለል ስላሉላቸው በብልሃት እርማቸውን እንደወጡ አንዱ ጓደኛዬ አጫውቶኛል። አረመኔዎቹ 25ቱን ወጣቶች ፈሽተው በርካታ አዛውንት ወላጆችን ይበቀሉን ይሆናል ብለው በመፍራት በእስር ቤት ከማጎራቸው ሌላ ያም በቂ አይደለም በማለት በየትምህርት ቤቱና በየድርጅቱ የጽዳት ዘመቻ በማለት ከድርጅቱ ኢሕአፓ ጋር የሩቅ ንክኪ ያላቸውን ሁሉ ያግበሰብሱ ጀመር። በዚህ ዘመቻ እኔም ታሰርኩ። በተቋቋመው አስጂ የምርመራ ቡድን ውስጥ አቶ ዳዊት ያዕቆብ አለበት። ይህ ግለሰብ ከዚህ ቀደም ሰፊው ሕዝብ የሚል ቁጥር 48 ከዘመቻ መኮብለልን የሚቋወም አቋምን የሚያብራራ ሐሳብ ያለበት ጽሑፍ የመይሶን ጋዜጣ ቢሻር ሊበን በሚባል ወጣት በኩል ልኮ ሊመለምለኝ ያደረገው ሙከራ በነበረኝ ተቃራኒ አቋም ሊሳካለት ባለመቻሉ ለበቀል በግላጭ አገኘኝ። እንደማናቸውም በፓርቲው ዙሪያ እንደተሰባሰቡ አባላቱና ደጋፊዎቹ ንድፈ ሐሳባዊ ጥናት ዲያሌክቲካል ማቴሪያሊዝምና ዴሞክራሲያን እያነበብኩ የራሴን አነስተኛ ድጋፍ ከመስጠት በስተቀር ድርጅቱ ፈርሶ ከላይ እስከ ታች በተጋለጠው መዋቅር ውስጥ በምንም እንደሌለው እንዳልተገኘሁ ያወቀ ትልቁ ይሃፓ ነው በማለት አግንኖ አቀረበኝ። ለመከራ ቀረብኩ። አፊ ባሮጌ ጨርቅ ተጠቅጥቆ በጠረጴዛ ላይ ተሰቅዬ ያለ ርኅራኄ ተገረፍኩ። እግሬ ነፈረ። በማግስቱም ደገሙኝ። ጭካኔያቸው ወሰን አጣ። የጠገበ ድመት ከነ ሕይወቷ ያገኛትን አይጥ ከመብላቱ በፊት እያሰቃየ እንደሚጫወትባት በማናለብኝነት ስሜት በአካሌና በሞራሌ ላይ ተጫወቱብኝ። ወደ ስር ክፍሌ ስመለስ ጓዶቼ የኔን ሁኔታ በማየት ተደናገጡ። እህል መብላት አቃታቸው፣ ተጨነቁ። በመቀጠል መምህር ፋንታ ክፉኛ ተደብድቦ በደም ተበክሎ መጣ። ጠዋት ለሽንት መውጣት ባለመቻሉ በሦስት ሰዎች በሸክም ሲሄድ ያዩ ቤተሰቦቹ አካባቢውን በጩኸት አናወጡት። ካመጡት ቁርስ ጋር ተባረሩ። ሳምንት ባልሞላ ጊዜ ውስጥ መምህር ወልደ ዮሐንስ ፍራንሷ፣ መምህር መኮንን ሐፊሶ፣ መምህር ፈቃዱ ደስታ ተመሳሳይ ቶርች ተፈጸመባቸው። ለሶስተኛ ዙር ግርፋት ቀርቤም የግራ እጄ አመልካች ጣት ጥፍር ተገንጥሎ እስኪወድቅ ደበደቡኝ። በተጨማሪም በአካባቢው ኳስ ሲጫወቱ የነበሩ ታዳጊዎችን ሰብስበው አምጥተው እጃቸው እስኪደክም በጥፊ እንዲመቱኝ አስገደዱ። በተማሪዎቹ ተጠፈጠፍኩ። የአራተኛው ዙር ምርመራ ከወንበዴው ዋቆጉቱ ጋር ግንኙነት አለህ የሚል ነበር። ከዱላው ውርጅብኝ ሌላ አንዱ ሲጠይቀኝ ሌላው ይሰድበኛል። አንደኛው ሲያባብለኝ ሌላው ይገደል፣ በመኪና ይጎተት እያለ ይደነፋል። በዚህ መሃል የሴቶች ድርጅት ሊቀመንበር ጌጤ አምበርብር፣ ስማ ወንድሜ ሆይ፣ አንተ እቺን የመሰለች ቆንጆ ሚስትህን ጥለህ ከምትሞት ለምን ተናዘህ ይቅርታ አትጠይቅም? አለችኝ። ምኑን እንደምናዘዝ መልሼ ጠየቅኳት። ቶርቹ ቀጠለ። ራሴን ሳትኩ። በዚህ ድብደባ ዛሬ በአንድ ሚኒስቴር መስሪያ ቤት አብሮኝ የሚሰራ ሰው የያኔው የወጣት ድርጅት ተወካይ ቆሞ ገርፎኛል። ይህ ሁሉ ሲሆን መከራ እንጂ ሞት እጁን ወደ እኔ አልዘረጋም ነበር። ከህሊናዬ የማይጠፋው ግን በዳግማዊ ሀፓ የተረሸኑ ወጣቶች በመጨረሻው ዕለት ማታና ሌሊት እንዴት እንዳመጧቸውና ንጋት ላይ ምን እንደፈጸሙባቸው በዓይኔ ስለተመለከቱ ከፊል ሰውነቴ አብሯቸው ወደ መቃብር ወርዷል። ባለቤቴ ማመልከቻዋን እየያዘች በየባለስልጣናቱ ቢሮ ደጅ በመጥናቷ በአቶ ጎዳና ቱኒ ትዕዛዝ እንድፈታ በመሆኑ ከፍ ያለው እና ታደሰ አበዱ። ለአምስተኛ ጊዜ እንዳልሞት እንዳልሽር አድርገው ቀጠቀጡኝ። ራሴንም በሽጉጥ ሰደፍ ፈነከቱኝ። ጆሮዬም ተጎዳ። በድብደባው ምክንያት እስካሁን አንድ እግሬ በሽተኛ ነው። በመጨረሻም ጥቅምት 15 ቀን 1971 ዓ.ም ዘርአይ ብሩክ ሶሪ እኔና ሙሉ በቀለን በዋዝ መኪና መጥቶ ወሰደን። ሻለቃ ባሻ ጌታውን አቦዬ በሕዝብ ፊት አቅርቦን የአብዮቱን መሐሪነት ከሰበከ በኋላ ለ25ቱ ሞት የሕዝብ ማጽናኛ ማካካሻ ሆነን ከኢዲዩና ከኢሃፓ ጀሌነት እንድንነጻ አስጠንቅቆ ከተወሰኑ ሰዎች ጋር ለቀቀን። ዛሬ በሕይወት ኖሬ የአራት ልጆች አባት ብሆንም ባለሁበት የሥራ መስክ ለትምህርትና ለተለያዩ የውስጥ እድገቶች በመወዳደር ለዓመታት ያደረግኳቸው ጥረቶች ሁሉ ጸረ አብዮተኛ የነበረ በሚል ሰበብ ተቀብሬ እንደኖርኩ ባሰብኩ ቁጥር ቀይ ሽብር በ70 ዓመተ ምህረት ቢያቆምም ሰዋራው ቀይ ሽብር በ83 ዓመተ ምህረት የቆመ ይመስለኛል። ወይዘሮ አፍበበች ተረፈ ባገራችን ዳር እስከ ዳር ይሳቡ የነበሩ ቃታዎች ኢላማቸው ምንም በማያውቁ ንጹሃን ላይና በሁላጆችም ላይ ነበር። በጊዜው ልጃቸው በሃፓ አባልነት ወደ ተገደደባቸውና ወይዘሮ አበበች ተረፈ ቤት አመራው። ከሰላምታ በኋላ ከአመታት በፊት ስለተፈጸመው ሁኔታ ማውጋት ጀመርን። አንገፈገፋቸው። ልጄ እንግዲህ ከሰውነት ተራ የወጣሁት በሽተኛ ሆኜ ቀረሁት ከልጄ ሞት በኋላ ነው። ያንን ዘመን ያንን ጊዜ ማሰብ አልፈልግም። እሸሸዋለሁ፣ በጣም እሸሸዋለሁ። ነገሩ ግን ይከተለኛል፣ አልተወኝም። እስቲ አሁን ለምን አነሳህብኝ ብለው ጠየቁኝ። ከገለጻይ በኋላ ተግባባን፣ ፈቃደኛ ሆኑ። በረጅሙ ተነፈሱ፣ አሰቡ። መቼም መሰለን ታውቀዋለህ ልጄ፣ ጎበዝ ልባም ነበር። በእጃቸው ቢወድቅም ደፋር ነበር። ይኸውልህ እሱ በልጅ አንደበቱ ያለኝን ነገር እኔን ለጉድጎልቶ እያሳየኝ ነው። አቦ አንቺ እኮ ብትወልጅኝም ለፍተሽ ብታሳድግኝም ብታስተምርኝም አንቺን ብቻ ልጦር ዘመዶቼን ብቻ ልጠቅም ሳይሆን የተማርኩት ለአገርና ለወገን ነው። እኔ እኮ ከእንግዲህ የሕዝቡ ልጅ ነኝ አለኝ። ስለ ኤርትራ ውጊያ ሲናገር አቦ አይምሰልሽ፣ ደርግ የሚያወራው ሁሉ ሐሰት ነው። እነሱ አገዛዙን ጭቆናውን በመጽዳት እንጂ ሌላ አይደለም። የኤርትራን ጉዳይ መድፍና መትረየስ ሳይሆን እርሳስና ደብተር ያቆመዋል ብሎ አስረዳኝ። እውነትም ብለው በመገረም ትውስታቸውን በትካዜ ካጀቡ በኋላ ወይኔ ልጄ አብሬው አበድኩ፣ ድምፁን ተከትዬ ባዘንኩ፣ አልሆነልኝም። መሬቱን ቧጠጥኩ፣ ለስንቱ ታቦት ተሳልኩ፣ በተጋዘበት ሁሉ በሰው አገር ተሰደድኩ። በመጨረሻ ቀሙኝ። ብልህ ልጄን መሰለ እኮ እንደሚሞት ያውቅ ነበር። አንድ ጊዜ ልቤ እየፈራ በየጊዜው ስለምወተውተው እማዬ ዓላማ እኮ ነው ብሞት እንኳን እንዳትጸጸች፣ የኛ ደም ዛሬ ወንጀል እንደፈጸምን በከንቱ ቢፈስም ነገ ማርና ወተት ሆኖ ይፈለጋል አለኝ። ያች አንደበት ተዘጋች ብለው አለቀሱ። ስሜቴን መቆጣጠር አቃተኝ። ወይ ልጄ መስዬ አረቄ ቀጥዬ ጠላ ጠምቄ ያሳደግኩት የድሃ ልጄ እንደ ውሻ መዳ ላይ ተጣለ። ሐዘኑ ረታቸው፣ አነቡ። ውይይቱን እንድቀጥል አጽናንቼ ታሪኩ ተደፍኖ መቅረት እንደሌለበት አሳምኜ ተስተካከሉ። ልጄ አንድ ዕለት ምን ሆነ መሰለህ? ምግብ ይዤለት ሄጄ አይኑን ለማየት ሰስቼ ገጹን ለማየት ፈርቼ አጎንብሼ እምባዬ እየወረደ ቀለቡን ሳቀብለው፣ ፖሊሱ ምን ያለቅሳሉ አገር ሲሸጥ እኮ ነው የታሰረው አለኝ። እንዲያው ፍርሃት አልፈጠረበትም። ስማ ቢገባህ የምንታገለው ለሕዝብ ነው፣ ለአገር ነው፣ ብታስተውል ላንተም ነው ሆዳም ብሎ ተናገረው። ፖሊሱም ተቆጣ፣ ተወራጨ። እኔን አንቱ ያለኝ አንቺ ብሎ በአፈሙዝ እየገፋ አስወጣኝ፣ እሱንም ወደ በረቱ። ወይ ልጄን እንዲህ ሲቀር ለሚቀረው ለፍሬ ሳይበቃ እንደወጣ ቀረ። ለአገር እተርፋለሁ ሲል ለሕዝብ እሆናለሁ ሲል አገርና ሕዝብ የልቡን ሳያውቅለት በጥይት ተቃጠለ። መስዬ ልጄ እኔ እኮ ደም ማልቀስ ነው የቀረኝ፣ እምባዬ እንደሆን ደርቋል። አንዴ ዲላ፣ አንዴ ክብረ መንግስት፣ አንዴ ቦረና ዋና ይሃፓ ነው ብለው እንዳንገላቱት እንዳሰቃዩት አንድ ቀን እንኳ ልቡ ረብቶ ቀዝቃዛ ውሃ ሳይጠጣ አውጥተው ደፉት። ناس ياسر عندك أن يبو هيدا أبو يجلدت ليه الدفا دفاسد ويه دريتون لاسر أول التارف يقدروت عليك كاسو تزي أما من الهالو إيه بيت سوريا وتكببه صفتك أمولو سون داي قبا ان داي وطا ان دان نالكس يفسسن با وداين تملسو يقبابلو مازز ما يكرراتشو سبوه اللو ششن ጎረ ቤቱ አብረን እንዳልበላን አብረን እንዳልጠጣን ከሸሽ አደረገን እሳት እንኳን ከቤታችን አይጫርም የሃፓ ቤተሰብ ተብለን በእሳት ይጋባይ መስል እኛ ምን ያልወልነው ነገር አለ ምን ያልተባልነው አለ ለማንም አረመኔ መወዳጃና መሻሻም ያወልን ይሄው አለፈ በጣም የሚገርም ትንሹ ይሄንን መሳቀቅ አይቶ ያለ እድሜው ተተብከልክሎ ማዬ እኔ ወታደርነት እከተራለሁ እኔም መሞቴ ስለማይቀር አንቺም ታፍነሽ ከምትጨነቂ ወታደር ሆኜ ከሞትኩ አታልቅሽ ብሎ የሚከለከልሽ ስለሌለ ከተመዶችሽ ጋር ሆነሽ ታለቅሻለሽ አለኝ የሟቹ የመሰለ ታላቅ ወንድም አዳነ ጥላሁን ይባላል መሐንዲስ ነበር ብቻ ሀገር ሁሉ ተምሮ የመጣ ሰባት አመት ሙሉ በእስር አንገላተው ፈቱት እንደም ቦሳ የሚቦርቅ ሜዳም ማይበቃው ቆፍጣና ልጅ ከንግልት ወዲህ ሁሉ ነገር ከፈፈው ጭምት ሆነ የሰው ድምጽ ጸላ ነጋ መሸ መጽሐፉን ይዞ ማቀርቀር ብቻ እኔ ፈራሁት ፈራሁለት ከዛሬ ነገ ወስደው እሱንም ይገሉብኝና ጅባታ ብዬ ቀመጣለሁ ስል መቼም ትግስጥሩ ነው ታግሶ ቀን ቆጥሮ አያያዙን አካሄዱን አይቶ አንድ ቀን ይኸው አዳነ ያልኩ ልጄ አቡ ይሃውሬ ምክንያት ካገኘ አይተወኝም አንድ ቀን ያጠፋኛል እኔ ወደ ውጭ መሄድ ፈልጋለሁ አቡ አንቺን እናቴን ጠልቼ ሰልችቼ አገሬና ወገኖቼን ሳልፈልግ ቀርቼ ሳይሆን አስተዳደሩን በመጥላቴ ብቻ ነው ያገሬን ሀብት አልዘረፍኩም ህዝቦቿንም አልበደልኩም ነገ ምናልባት የተሻለ ዘመን ከመጣ እመጣ ይሆናል ብሎኝ ልጄ ሳይወድ በግድ ወደ ውጭ ሀገር ሄደ አሁንም እዛው ነው ይጽፍልኛል ድምጡንም አላጠፋብኝም ይረዳኛል ሄዶቹም እንዲሁ እቺን ደግ መሬት ትብታቸው የተቀበረባትን ምድር በወንድማቸው ሞትና በደረሰባቸው በደል ቀልተው ዜግነታቸውን ለውጠው እስከ መኖር ድረስ ቆርጠው ተፈደዋል ያ ረመኒ ያ ዳዊት ያዕቆብ የሚሉት ካድሬም እዚህ ልጆቻችንን የጨረሰ እዚያ ቸኮዝሎቫኪያ የሚባል ሀገር እንዳለ ልጆች የጽፈውልኛል እድሜ ለመንግስቱ ኃይለማርያም ይያለ እንደላቀቀ በፈረንጅ ሀገር ጠያቂ በሌለበት አንድ ቀን እሱንም የልጆቻችን ደም ያስፈርድበት ይሆናል ብለው ያንን ዘመን ከረገሙ በኋላ በንጽጽሩ ዛሬን አስበው መቼም ለዚያ በቃን አምላክ የተመሰገነ ይሁንና ተደብቀን ስሙን ለመጥራት የምንፈራው ይሃፓ እውነተኛ ነበር እውነተኛ ነው ተብሎ ታሪኩን ለመስክርነት እንዲህ መጠየቃችን ራሱ ትልቅ ድል ነው አንተንም ደርግና መንግስቱ ኃይለ ማርያም ሳይሆኑ በዳኝነት ያተረፈ እግዚአብሔር ነው ይሄን እንድታይ እኛ ተረስተን ተሰብረን የወደቅነው ከየስርቻው ፈልገህ አለሁ እመሰክራለሁ ኑ እንመስክር እንድትል ያበቃ አምላክ እግዚአብሔር ይመስገን ብለው መሪቷን በእጃቸው ዳብሰው እጆቻቸውን ወደ ሰማይ ዘርግተው አቤት አቤት ቸሩ መድኃኒዓለም ብለው መሪቷን ሳም አደረጓት ይገርማል ይሃፓ የወጣቶችን አምሮ ብቻ ሳይሆን የወላጆችንም ልብ አብስሏል እጅግ በጣም ገማችና አንደበተ ርቱ እናት ናቸው ተሰነባበት መምህር ወርቅ አገኘው ኃይለ ጊዮርጊስ ሚያዚያ ወር 70 ዓመተ ምህረት በጣም አስፈሪ ጊዜ ነበር። በዚያ ወቅት ተማሪ በተለይም መምህር ሆኖ መገኘት እንደዋንኛ የመንግስት ተቃዋሚነት ፀረ አብዮተኛ መለያ ሆኖ ይታይ ስለነበረ በሹማምንቶችና በቡችሎቻቸው አይን በየለቱ መገርመም ተላምደናል። ከሥራ ቦታ ወደ ቤቴ በማምራት ላይ እያለሁ አንድ የማውቀው የአብዮት ጥበቃ ጓድ መሳሪያውን አንግቶ ተፍ ተፍ ሲል አነጋገርኩት። እባክህ እነዚህ አናርኪስት ወላጆች ሕግ ተላልፈው በየጓዳው ለቅሶ እየተቀመጡ ስለሆነ ሌሎች ጓዶችን ጨምሬ በተጠናከረ ሁኔታ እንድንከላከል በሊቀመንበሩ ታዝዤ መሄዴ ነው አለኝ። ጭንቅ ነበር። በዚያ ወቅት ወላጆች ለሞቱ ልጆቻቸው ማልቀስ አይፈቀድላቸውም ነበር። በዚህ ምክንያት አዘናቸውን ለመወጣት የማይፈጥሩት ምክንያት አልነበረም። የሟቿ የግርምት ዓለም አባት የአስር አለቃ ደገፉ ይህንኑ አፋኝ እገዳ ለመወጣት የተጠቀሙበት ዘዴ ከሁሉ ለየት ያለ ነበር። የቤታቸው ዙሪያ በአብዮት ጠባቂዎች የተከበበ ስለነበር ሰዎቹን ለማዘናጋት ሬዲዮናቸውን ከፍተው በመስኮት ላይ ያኖሩታል። ሬዲዮኑ መፈክሩንና ዘፈኑን እየቀየጠ ሲያወርደው ታጣቂዎቹ ይሄ አባት ጦር እንኳን ሊያለቅስ እንዲያውም ዘፈን ከፍቷል በማለት ጥለው ገለል ስላሉላቸው በብልሃት እርማቸውን እንደወጡ አንድ ጓደኛዬ አጫውቶኛል። አረመኔዎቹ 25ቱን ወጣቶች ፈሽተው በርካታ አዛውንት ወላጆችን ይበቀሉን ይሆናል ብለው በመፍራት በእስር ቤት ከማጎራቸው ሌላ ያም በቂ አይደለም በማለት በየትምህርት ቤቱና በየድርጅቱ የጽዳት ዘመቻ በማለት ከድርጅቱ ኢህአፓ ጋር የሩቅ ንክኪ ያላቸውን ሁሉ ያግበሰብሱ ጀመር። በዚህ ዘመቻ እኔም ታሰርኩ። በተቋቋመው አስጂ የምርመራ ቡድን ውስጥ አቶ ዳዊት ያዕቆብ አለበት። ይህ ግለሰብ ከዚህ ቀደም ሰፊው ሕዝብ የሚል ቁጥር 48 ከዘመቻ መኮብለልን የሚቋወም አቋምን የሚያብራራ ሐሳብ ያለበት ጽሑፍ የመይሶን ጋዜጣ ቢሻር ሊበን በሚባል ወጣት በኩል ልኮ ሊመለምለኝ ያደረገው ሙከራ በነበረኝ ተቃራኒ አቋም ሊሳካለት ባለመቻሉ ለበቀል በግላጭ አገኘኝ። እንደማናቸውም በፓርቲው ዙሪያ እንደተሰባሰቡ አባላቱና ደጋፊዎቹ ንድፈ ሐሳባዊ ጥናት ዲያሌክቲካል ማቴሪያሊዝምና ዴሞክራሲያን እያነበብኩ የራሴን አነስተኛ ድጋፍ ከምሰጥ በስተቀር ድርጅቱ ፈርሶ ከላይ እስከታች በተጋለጠው መዋቅር ውስጥ በምንም እንደሌለው እንዳልተገኘሁ እያወቀ ትልቁ ኢህአፓ ነው በማለት አግንኖ አቀረበኝ። ለመከራ ቀረብኩ። አፌ ባሮጌ ጨርቅ ተጠቅጥቆ በጠረጴዛ ላይ ተሰቅዬ ያለ ርኅራኄ ተገረፍኩ። እግሬ ነፈረ። በማግስቱም ደገሙኝ። ጭካኔያቸው ወሰን አጣ። የጠገበ ድመት ከነ ሕይወቷ ያገኛትን አይጥ ከመብላቱ በፊት እያሰቃየ እንደሚጫወትባት በማናለብኝነት ስሜት በአካሌና በሞራሌ ላይ ተጫወቱብኝ። ወደ እስር ክፍሌ ስመለስ ጓዶቼ የኔን ሁኔታ በማየት ተደናገጡ። እህል መብላት አቃታቸው፣ ተጨነቁ። በመቀጠል መምህር ፋንታ ክፉኛ ተደብድቦ በደም ተበክሎ መጣ። ጠዋት ለሽንት መውጣት ባለመቻሉ በሦስት ሰዎች በሸክም ሲሄድ ያዩ ቤተሰቦቹ አካባቢውን በጩኸት አናወጡት። ከመጡት ቁርስ ጋር ተባረሩ። ሳምንት ባልሞላ ጊዜ ውስጥ መምህር ወልደ ዮሐንስ ፍራንሷ፣ መምህር መኮንን ሐፊሶ፣ መምህር ፈቃዱ ደስታ ተመሳሳይ ቶርች ተፈጸመባቸው። ለሶስተኛ ዙር ግርፋት ቀርቤም የግራ እጄ አመልካች ጣት ጥፍር ተገንጥሎ እስኪወድቅ ደበደቡኝ። በተጨማሪም በአካባቢው ኳስ ሲጫወቱ የነበሩ ታዳጊዎችን ሰብስበው አምጥተው እጃቸው እስኪደክም በጥፊ እንዲመቱኝ አስገደዱ። በተማሪዎቹ ተጠፈጠፍኩ። የአራተኛው ዙር ምርመራ ከወንበዴው ዋቆጉቱ ጋር ግንኙነት አለህ የሚል ነበር። ከዱላው ውርጅብኝ ሌላ አንዱ ሲጠይቀኝ ሌላው ይሰድበኛል። አንደኛው ሲያባብለኝ ሌላው ይገደል በመኪና ይጎተት እያለ ይደነፋል። በዚህ መሃል የሴቶች ድርጅት ሊቀመንበር ጌጤ አምበርብር ስማ ወንድሜ ሆይ አንተ እቺን የመሰለች ቆንጆ ሚስትህን ጥለህ ከምትሞት ለምን ተናዘህ ይቅርታ አትጠይቅም? አለች። ምኑን እንደምናዘዝ መልሼ ጠየቅኳት። ቶርቹ ቀጠለ። ራሴን ሳትኩ። በዚህ ድብደባ ዛሬ በአንድ ሚኒስቴር መስሪያ ቤት አብሮኝ የሚሰራ ሰው ያኔው የወጣት ድርጅት ተወካይ ቆሞ ገርፎኛል። ይህ ሁሉ ሲሆን መከራ እንጂ ሞት እጁን ወደ እኔ አልዘረጋም ነበር። ከህሊናዬ የማይጠፋው ግን በዳግማዊ ሀፓ የተረሸኑ ወጣቶች በመጨረሻው ዕለት ማታና ሌሊት እንዴት እንዳመጧቸውና ንጋት ላይ ምን እንደፈጸሙባቸው በዓይኔ ስለተመለከት ከፊል ሰውነቴ አብሯቸው ወደ መቃብር ወርዷል። ባለቤቴ ማመልከቻዋን እየያዘች በየባለስልጣናቱ ቢሮ ደጅ በመጽናቷ በአቶ ጎዳና ቱኒ ትዕዛዝ እንድፈታ በመሆኑ ከፍ ያለው እና ታደሰ አበዱ። ለአምስተኛ ጊዜ እንዳልሞት እንዳልሽር አድርገው ቀጠቀጡኝ። ራሴንም በሽጉጥ ሰደፍ ፈነከቱኝ። ጆሮዬም ተጎዳ። በድብደባው ምክንያት እስካሁን አንድ እግሬ በሽተኛ ነው። በመጨረሻም ጥቅምት 15 ቀን 1971 ዓ.ም ዘራይ ብሩክ ሶሪ እኔና ሙሉ በቀለን በዋዝ መኪና መጥቶ ወሰደን። ሻለቃ ባሻ ጌታውን አቦዬ በሕዝብ ፊት አቅርቦን የአብዮቱን መሐሪነት ከሰበከ በኋላ ለ25ቱ ሞት የሕዝብ ማጽናኛ ማካካሻ ሆነን ከኢዲዩና ከኢሃፓ ጀሌነት እንድንነጻ አስጠንቅቆ ከተወሰኑ ሰዎች ጋር ለቀቀን። ዛሬ በሕይወት ኖሬ የአራት ልጆች አባት ብሆንም ባለሁበት የሥራ መስክ ለትምህርትና ለተለያዩ የውስጥ እድገቶች በመወዳደር ለዓመታት ያደረግኳቸው ጥረቶች ሁሉ ጸረ አብዮተኛ የነበረ በሚል ሰበብ ተቀብሬ እንደኖር ባሰብኩ ቁጥር ቀይ ሽብር በሰባ ዓመተ ምሕረት ቢያቆምም ሰዋራው ቀይ ሽብር በ83 ዓመተ ምሕረት የቆመ ይመስለኛል። ጠቅላላ ፕሮግራማችን በዚሁ ይጠቃልላል። ይህንኑ ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና አምሹ።